Voice of America.
በኢትዮጵያ ተግባራዊ በመደረግ ላይ የሚገኘው የወንጀል ህግ ላይ የምህረት አሰጣጥን በሚመለከት ራሱን የቻለ ህግ እንደሚወጣ ከመደንገጉ በስተቀር እስካሁን በኢትዮጵያ የምህረት አዋጅ ወጥቶ ተግባራዊ አልተደረገም ነበር። እስካሁን ስራ ላይ ውሎ የነበረው የይቅርታ አዋጅ ነው። አሁን የህዝብ ተወካዮች ምክር ቤት የምህረት አሰጣጥ አዋጅና አፈጻጸም ስነ ስርዓት ላይ ተወያይቶ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቶታል። በምክር ቤቱ የመንግስት ረዳት ተጠሪ የሆኑትን ሚኒስተር ዴታ አቶ አማኑኤል አብርሃምን የምህረት አዋጁ አድሞ ስራ ላይ ይውል ከነበረው ከይቅርታ አዋጅ የሚለይበትን ምክንያት ጠይቄያቸዋለሁ። እሱን ከሚያብራሩበት ይጀምራሉ።
የምህረት አዋጁን በሚመለከት የምህረት አሰጣጥና አፈጻጸም ስነ ስርዓት ረቂቅ አዋጅ ነው አሁን በፓርላማ እጅ ላይ ያለው። ይሄ አዋጅ ከይቅርታ አዋጅ የሚለይበት መሰረታዊ ምክንያት ምንድነው? ወንጀልን አንድ ሰው ሰርቷል ተብሎ በቡድን ወይም በጋራ ወይም በተወሰነ የህብረተሰብ ክፍል ደረጃ የተሰራን ወንጀልና ጥፋት ሙሉ ለሙሉ እንዳልተሰራ መቁጠር ነው ምህረት ማለት። በዛ ወንጀል አንድ ጊዜ አንድ ሰው ምህረት ከተደረገ በኋላ ያንን ወንጀል ጠቅሶ ማንም ሰው ሊከሰው፣ ሊጠይቀው፣ ሊወነጅለው፣ ሐራስ ሊያረገው የማይችል መሆኑን ነው የምህረት አዋጅ የሚደነግገው። ስለዚህ ለምሳሌ ይቅርታ ቅጣትን የሚያስቀር ሲሆን የምህረት አዋጁ ደግሞ የተፈጸመውን ወንጀል ወይም ድርጊት እንዳልተፈጸመ መቁጠር ያህል ነው ልዩነቱ ማለት ነው።
ይሄ ረቂቅ አዋጅ ምን ምንን ያጠቃልላል? ምን ምን ተነስቷል? በዚህ ረቂቅ አዋጅ ስር ምህረት ይደረግላቸዋል የተባሉ የትኞቹ የወንጀል ህጎች ናቸው የተጠቃለሉበት?
ምህረት ይደረግባቸዋል የተባሉ የወንጀል አይነቶች የመጀመሪያው ሀገርን በመክዳት ወንጀል የተጠረጠረ ሰው፣ ሁለተኛ ህዝብንና መንግስትን በህጋዊ ባልሆነ መንገድ ህገ መንግስታዊ ስርዓትን በህገወጥ መንገድ ወይም በአህስ ወይም በኃይል ለመገርሰስ የሚደረግ እንቅስቃሴ እና የመሳሰሉ ፖለቲካ ነክ የሆኑና በቡድን ደረጃ የተፈጸሙ ወንጀሎችን የሚመለከት ነው የሚሆነው። ዋና መለያውም የግል ወንጀል ወይም በግለሰብ ደረጃ የተፈጸመውን ጥፋት ሳይሆን በቡድን ደረጃ በጋራ የተሰሩ ጥፋቶችንና ወንጀሎችን በመመልከት እነዚህ እዚህ ወንጀል ላይ የተሳተፉ ሰዎች ወይም ዜጎች ወደ ሰላማዊ ሁኔታ እንዲመለሱ ለማስቻል ታስቦ የሚዘጋጅ ነው። እንግዲህ የወንጀሉን አይነት በሚመለከት በዋነኛነት የወንጀል ድርጊቱ የተፈጸመው በሀገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ፣ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው።
እዚህ ጋር እንግዲህ ፖለቲካ ነክ የሆኑ ሲሉ ምን ለማለት ነው? ፖለቲካ ነክ የሆነ ወንጀል አለ? ስለዚህ የሚያወራ ህግ አለ? ሰምቼ አላውቅም።
ደረቅ ወንጀል ያልሆነ ለምሳሌ ነፍስ ያጠፋ፣ ዘር ያጠፋ፣ ምን ያለ ተብሎ በህግ የሚዘረዘሩ ነገሮች አሉ። በግል የምትፈጽሚ ወንጀልና በቡድን አብረሽ ተባብረሽ የምትፈጽሚያቸው ወንጀሎች አንድ አይደሉም። ለምሳሌ ፖለቲካ ነክ ወንጀል የሚባለው መንግስትን ለመገልበጥ አሲረሽ ከሆነ ወይም መንግስትን ለመገልበጥ አልመሽ ተንቀሳቅሰሽ ከሆነ ይሄ ፖለቲካ ነክ የሆነ አጀንዳ ነው ማለት ነው የሚሆነው። ኢሹ ሀገርን በመቅዳት የሀገርን መረጃ አሳልፎ ለጠላት በመስጠት ወይም በሀገር ላይ የሚፈጸም ወንጀል የፖለቲካ ነክ ወንጀል ነው የሚሆነው። ይሄ ከግለሰብ ከግለሰብ ጋር ግለሰብ ከተወሰኑ ቡድኖች ጋር ከሚያደርገው ግንኙነት ነፃ ሆኖ በአገር ደረጃ አገርን፣ መንግስትን፣ ስርዓትን፣ ህብረተሰብን የሚጎዱ ወንጀሎችን ለማለት ተፈልጎ ነው።
የህግ ባለሙያዎች እንደዚህ ያሉ ክሶችን ተራ ክሶች ናቸው፣ ህጉ ላይ በተቀመጡ በተራ ክሶች የፖለቲካን ስራ ወይም የፖለቲካን እንቅስቃሴ የሚያደርጉ ሰዎች የሚከሰሱባቸው ተራ ክሶች ናቸው ይሏቸዋል። ከሱ ይልቅ በጣም ትልቁ በአሸባሪነት የሚደረጉ ክሶች ናቸው። ይሄ ደግሞ መንግስትና ህዝብን ማቀራረብ፣ አጠቃላይ ብሔራዊ መግባባትን ማምጣት ከሆነ ይሄ የምህረት አዋጁ ይህንን በአሸባሪነት የተፈረጁ ድርጅቶችን፣ ቡድኖችን፣ በዛ የተከሰሱ ሰዎችን ያጠቃልላል ወይ?
ይህን በሚመለከት ማንን ነው በቀጥታ የሚመለከተው የሚለው፣ ይህን ስራ ራሱን ችሎ የሚሰራ ቦርድ አለ። የይቅርታ አስተጣጥን የሚመራ ራስን የቻለ ቦርድ አለ። ቦርዱ ነው ይሄን ኃላፊነት የሚሰራው ማለት ነው። ለምሳሌ ይቅርታ ቦርድ
ጥያቄ የይቅርታ እሱ አፈጻጸሙን በተመለከተ ነው። ራስ በሌላ ሀገር ሽብርን በተመለከተ ሀገርን ከጠላት ለመጠበቅ ነው ሽብር ህጎች ሲወጡ ረቂቆች ሲወጡ። ኢትዮጵያ ውስጥ ግን የሽብር ህጉ የኢትዮጵያ መንግስት በሰላማዊ ትግል መታገል አልቻለም ወይም ሰላማዊ ትግል የሚታገሉ ሰዎች ሲከሰሱበት የቆዩት ነው አብዛኛው በተለይ ባለፈው የቅርብ አመታት ታሪክ የሚያሳየውና በሽብርን የተመለከተው የወንጀል ጉዳይ ይጠቃለላል ወይ በዚህ ምህረት አዋጅ ውስጥ ነው ያቄ?
እኔ አሁን በትክክል የገለጽኩልሽ ከሆነ ይሄኛውን የምህረት አዋጅ የሚባለው ጥቅል ነው። ይሄ አዋጅ ስነ ስርዓቱን ነው የሚገልጸው። ከዚህ በኋላ የሚሰሩ ስራዎች አሉ። ለምሳሌ ምህረት አሰጣጥና አሰጣጥን የሚረዱ መስፈርቶች ይወጣሉ። ምህረት ጥያቄን ቦርዱ ለምሳሌ ወደ 8-7 አባላት ያሉት የአስፈጻሚ ቦርድ አለ። በጠቅላይ አቃቤ ህግ ሰብሳቢነት የሴቶችና ህጻናት ጉዳይ ሚኒስቴር፣ ፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል፣ የፌደራል ማረሚያ ቤቶች፣ ከፌደራል ጠቅላይ ፍርድ ቤት የሚወከል አንድ ዳኛና በዚህ የስነ ስርዓት አዋጅ መሰረት ቦርዱ ከተቋቋመ በኋላ ምህረት የሚገባቸው ጉዳዮች ምን ምንድን ናቸው የሚለውን ነገር ይለያል። ከዛ በኋላ የምህረት ጥያቄን ምህረት በምህረት መተው እንፈልጋለን። ለምሳሌ የፖለቲካ ድርጅትን በሽብር የተፈረጀን የፖለቲካ ድርጅት መቀላቀል አንፈልግም። ህገ መንግስታዊ ስርዓትን በህገወጥ በሆነ መንገድ ወይም በኃይል በትጥቅ በመሳሪያ ለመፋለም እንፈልጋለን ብለው የነበሩ ከዚህ መውጣት እንፈልጋለን። የተለያዩ ጥያቄዎችን ያነሱና ለቦርዱ ያመለክታሉ ማለት ነው። ቦርዱ ይሄንን ጥያቄ ይዞ በዝርዝር ከመረመረ በኋላ ለጠቅላይ ሚኒስትሩ ምህረት የሚገባቸው አካላትን ዘርዝሮ ያቀርባሉ። ጠቅላይ ሚኒስትሩ ጉዳዩን ካዩ በኋላ ይሄ ጉዳይ በምህረት አዋጅ ሊሸፈን ይገባል ብሎ ሲያምኑ የፌደራል ጠቅላይ አቃቤ ህግ ረቂቅ ያዘጋጃል። ረቂቁ ከተዘጋጀ በኋላ ለሚኒስትሮች ምክር ቤት ቀርቦ ይመከርበታል። ምህረት የሚገባው እያንዳንዱ ርዕስ ላይ ምህረት የሚገባቸው ሰዎች በአዋጅ ነው ምህረት የሚሰጣቸው ማለት ነው። ከዛ ሚኒስትሮች ምክር ቤት ካየ በኋላ ለፓርላማ ይላካል። ፓርላማም ደግሞ በዝርዝር ከመረመረ በኋላ በህግ በአዋጅ ምህረት የተደረገላቸውን አካላት በዝርዝር ያቀርባል። ያኔ ነው ማን ነው የሚባለው የሚመለሰው ማለት ነው። ፕሮሲጀሩ ይሄ ስለሆነ ነው። ስለዚህ መሰረት
ግለሰቦቹ ወይም ቡድኖቹ አዋጁ ከረቀቀ በኋላ ማመልከት አለባቸው ማለት ነው ወይስ ራሱ የምህረት ቦርዱ ዝርዝር ያወጣል?
ሁለቱም ነው። የሚያመለክት አካልም ካለ ሊያመለክት ይችላል። ቦርዱ ራሱ ለሀገር ሰላም፣ ለሀገር ጸጥታ፣ ለብሔራዊ መግባባት፣ አሁን ለተጀመሩ የዲሞክራሲ ስርዓት ግንባታ፣ የፖለቲካ ምህዳሩን ለማስፋት ለሚሰሩ ስራዎች ጠቃሚ ነው ብሎ ሲያምንበት ራሱን በራሱ አነሳሽነትም ይችላል። እንደገና ደግሞ ራሳቸው በዚህ ጉዳይ ላይ ተገቢ ነን ወይ ከተጠያቂነት ለመሸሽ የተለያዩ እርምጃዎች እንዳይወሰዱ ሲያደርጉ የነበሩ ግለሰቦችና ቡድኖችም ተሰብስበው ሊያቀርቡ ይችላሉ። ከዛ በኋላ በፓርላማ ቀርቦ የመጨረሻውን ፕሮሰስ ጠብቆ ወደ ፓርላማ ከቀረበ በኋላ በፓርላማ ከጸደቀ በኋላ ህግ ነው። ህግ ስለሚሆን ያንን ከአሁን በፊት የተፈጸመውን ነገር በሙሉ ቀሪ ስለሚያረግ ይሄ አዋጅ ማንም ሰው በዛ ጉዳይ ተመልሶ ተጠያቂ ሊሆን የማይችልበትን አሰራር ነው የሚደነግገው።
ይሄ የምህረት አዋጅ ለምሳሌ በመንግስት በኩል የሚፈጸሙ በደሎች ለምሳሌ ብዙ ማሰቃየት ተግባራት፣ በጣም ብዙ ወንጀሎች ተፈጸመብን የሚሉ ግለሰቦች አሉ። እነሱ ክስ ቢመሰርቱ ወይም ያንን የተመለከቱ ወንጀሎችን በምህረት ማለፍ ይችላል?
በምህረት የማይታለፉ ጉዳዮች አሉ። በአዋጅ በዝርዝር ተደንግጓል። ለምሳሌ በምህረት የማይታዩ ጉዳዮች በኢፌዴሪ ህገ መንግስትን በዝርዝር የተቀመጡ ዘር ማጥፋት ወንጀል የፈጸሙ እንደገና በተለያዩ ኢሰብአዊ ድርጊቶች የተሳተፉ፣ በአስገዳጅ ሰውን የሰወሩ፣ የሞት ቅጣት እርምጃን ህጋዊ እና ያለ ፍርድ ቤት ትዕዛዝ የወሰዱ በተለያዩ እነዚህ በህገ መንግስትም በሌሎች ህጎችም የተቀመጡ የወንጀሎችን የተላለፉ ግለሰቦችን አይመለከትም። ከዛ ውጪ ባሉ እና አጠቃላይ የቡድን ባህሪ ባላቸው ወንጀሎች ላይ ተመስርቶ ነው የሚፈጸመው ማለት ነው።
አሁን ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። መቼ ነው ወደ ተግባራዊነቱ የሚሄደው?
እንግዲህ የኛ አገር ያው በጀት አመት የሚተናጠቀው ሰኔ 30 ነው። ሰኔ 30 ፓርላማ ይዘጋል። ፓርላማ ከመዘጋቱ በፊት ይሄ አዋጅ ወጥቶ ተግባራዊ የሚደረግ ይሆናል።
በጣም አመሰግናለሁ አቶ አማኑኤል አብርሃም በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ።
አመሰግናለሁ።
ዩናይትድ ስቴትስ ውስጥ በሚችጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትን ህዝቅኤል ጋቢሳ እንዲህ ያሉ የምህረት አዋጆች ምንን አካተው ሲይዙ ነው ብሔራዊ መግባባት የሚያመጡት ስል አስተያየታቸውን ጠይቄያቸው ነበር።
ቀድሞ የነበረው ህግ ከ2014 የነበረው ስለ ታራሚዎች ነው የሚያወራው። ስለ ታራሚዎች ጥቅምና ስለ እነሱ መብት ነው። በአጠቃላይ ሁሉ ነገር በህግ ዘርፍ ውስጥ ተፈርዶባቸው ወይም ያላግባብ ስለተከሰሱ ወይም ደግሞ በህግ ውስጥ ያላግባብ ክፉ ትክክለኛ ያልሆነ የህግ አፈጻጸም የተደረገባቸውን ብቻ ነበር የሚመለከተው። የአሁኑ የአቀራረብ ለውጥ አለው። የአቀራረብ ለውጡ ተጠርጣሪዎች ሲሆኑ፣ ወንጀለኞች ሲሆኑ መቅጣትን ግቡ አድርጎ ነበር የሚሄደው። አሁን ግን የሚለው የአሁን ለሀገር ደህንነት ሰላምን ለማረጋገጥ ምህረት ማድረግ የተሻለ መፍትሄ ነው የሚል ጠቅላላ የአስተሳሰብ ለውጥ አለ። ቀደም ሲል ፖለቲከኛ ከሆነና ካጠፋ መቀጣት አለበት፣ መታሰር አለበት የሚል አስተሳሰብ ነው። አሁን ግን የተሻለ ሊያመጣ የሚችለው የተሻለ የሀገር መግባባት ውስጥ ሰላምን ሊያመጣ ደህንነትን ለማስጠበቅ ለማረጋገጥ የሚሻለው ከመቅጣት ይልቅ ምህረት ይሻላል የሚል ነው። ስለዚህ በፖለቲካ አመለካከት ምክንያት ብዙዎች ሲታሰሩ የነበረውም ለምሳሌ አንዳንድ የጸረ ሽብር ህግን በመከተል የታሰሩ ሰዎችን የፖለቲካ ምህረት መስጠቱ ለሀገር ደህንነትና ለሀገር ሰላም ለማረጋገጥ የተሻለን የሚል የአመለካከት የፍልስፍና ለውጥ ነው ያመጣ። በዚህ ላይ አንድ ሁለት ሌሎች ነገሮችም አሉ። ፖስት ኮንፍሊክት ትራንዚሽናል ጀስቲስ በሚለው ነገር ላይ ሞራል ሃዛርድ የሚባል ነገር አለ። አንድ ያጠፋን ሰው ቅጣት ማግኘት አለበት በቡድንም ሲሆን የሚባልበት ነገር ላይ ለሀገር ደህንነትና ለኢኮኖሚ እድገት ለሀገር ሰላም የሚሻለው ይቅርታን ማድረግ ነው፣ በተለይ ከኮንፍሊክት በኋላ የሚባለውን ነገር ለማሟላት እሱንም ያካተተ ነው ያለው። ሌላው ደግሞ የፍትህ መዘግየት የፍትህ መጓደል ያመጣል የሚል አስተሳሰብ አለ። እሱ እዛ ላይ ላለማቆየትና ስትሪም ላይን ለማድረግ ቶሎ ብሎ ፍትህን ለመስጠት ወደ ጠቅላይ ሚኒስትሩ እንዲዞር ያደረገ አዋጅ ነው ይመስለኝ። እና ትክክለኛ አነጋገር ነው በቡድን ያልኩት። አንዳንድ በቡድን የተፈረጁ አሉ በኢትዮጵያ ውስጥ። አንድ ሰው የአንድ ቡድን አካል ከሆነ አባል በመሆኑ የፖለቲካ ድርጅት አባል በመሆኑ ምክንያት ብቻ ወንጀለኛ የሚሆንበት አለ። አስተያየትህ የእገሌ አስተያየት ነው፣ የፖለቲካ አመለካከትህ የእገሌ አስተያየት ነው ተብለው የተፈረጁ ቡድኖች አሉ። እነሱን ወደ ጠረጴዛ ዙሪያ አምጥቶ ለማነጋገር ይሄ ይጠቅማል ብዬ ነው የማስበው።
ለመንግስት ረዳት ተጠሪው ለአቶ አማኑኤል አፋኝ በመሆናቸው ማሻሻያ ያስፈልጋቸዋል በሚል በተደጋጋሚ የጸረ ሽብር አዋጁ፣ የመገናኛ ብዙሃንና የበጎ አድራጎት፣ የምርጫ ህጉና የመሳሰሉት አዋጆችን በተመለከተ በምክር ቤቱ ሊወሰድ የታቀደ አዲስ ነገር እንዳለም ጠይቄያቸው ነበር። የፖለቲካ ፓርቲዎቹ ከያዟቸው የድርድር አጀንዳዎች ውስጥ ስለሚመደቡ በእነሱ በኩል የሚደረስበት የመጨረሻ መግባባት ይወስነዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።